ተራ የኔ ነው ማለት ነው
ይመስለኛል።
እሺ ለጠየቀ
የፊዚክስን ሊቅ አልበርት አንስታይንን የስነ ልቦና ጠቢቡን ሲግመንድ ፍሮይድን እቁን ድራሲና የፍልስፍና ሰው ጋዜጠኛም ጭምር ነው ፎይዶር ዶስቶቭስኪን እንዲሁም ሌላውን ስመጥሩ ብዕረኛ ያገሩ ልጅ ሊዮ ቶልስቶይን ምን አገናኛቸው?
ይሄን ባጠር በስሬ ነበር። ይሄ አሎላ ከበድ ያለ ጥያቄ ብቻ ሳይሆን መልሱም አሳሳች እንዲሆን የፈለክ ይመስለኛል።
ትክክል ነው። ሁለተኛውን ያልተጠየቀ ጥያቄ መልሰሃል።
እና ስንኛ አራት የዓለማችን ዕውቆች ምን አገናኛቸዋል ካንተ?
ዶክተር ዋልተ ንጉስ ዳርጌ ነው። ከተለያየ ጊዜና ስፍራ ጎልተው ከሚጠሩባቸው የተጠበቡባቸው የምርምር ሙያ መስኮች በአንድ ያመጣቸው።
ግሩም ነው። በመግቢያችን የጠቀስከውን እንግዳችንን ማለት ነው። መሆኑን ዶክተር ዋልተ ንጉስ ዳርጌ ማን ነው? ካጠራረህ ወጣት መሆኑ ገብቶኛል።
ልክ ነው አዲሱ፣ ያንተ ምክር የተቀበልክ ይመስላል። ወጣት ሆኖ የስነ ጽሁፍ ሰው መሆኑ
ይዳንቱ አላልከውም ባንተ ልምድ ልጅ።
የስነ ጽሁፍ ሰው መሆኑ ነው ለወጣቶችም ቀረብ እንዲል ለማድረጉን የመረጥኩት። ዶክተር ዋልተ ንጉስ ዳርጌ ወጣት የምርምርና የስነ ጽሁፍ ሰው ነው። ምርምርና ጥናት በሚያደርግበት እንዲሁም በሚያስተምርበት የሙያ መስክና በልብ ወለዱም ዓለም በርከት ያሉ መጽሐፍት ያበረከተ በወጉል እንተዋወቀውም የሚገባ ወጣት መሆኑ ነው።
በጣም እንጂ በርግጥም እንተዋወቀው የሚገባ ወጣት ነው። በማስተዋወቅህ መቀጠል ትችላለህ።
መልካም አዲሱ፣ የዛሬው ታዲያ በርግጥ ለትውውቅ ያህል ብቻ ነው። ስራዎቹን በጥቅል እንጠቃቅስና ውይይት ያጭራል ባልኩት በአንዱ ላይ እናተኩራለን። በርከት ያሉ መጽሐፍት ነው የጻፈው። ዛሬ የትውውቁን ፕሮግራም እንጀምራለን። በሌሎች ፕሮግራሞችም የምንመለስባቸው ይሆናሉ።
መልካም።
ዶክተር ዋልተ ንጉስ ዳርጌ በቅድሚያ ለጊዜው አመሰግናለሁ።
አመሰግናለሁ። እኔም
በሙያም ሀሳብ ወለድ ስራዎችንም ጨምሮ በርካታ መጽሐፎችን ጽፈዋል። ወጣት ጸሐፊ ሲሆን አንዳንድ ጊዜ አንተ ብለን ቀረብ እናደርጋለን። አድማጮች በወጣትነት እድሜ ክልል ውስጥ ሆንህንም እንዲያዩ በምን መልኩ ላቅርበ?
አንተ ብንባባል ደስ ይለኛል።
አመሰግናለሁ። የመጨረሻው መጽሐፍህ እጄ የገባው ኤርሚያስ የሚለውን መጽሐፍህን መመልከት እድል አግኝቻለሁ። ከዚህ ቀደም በ2005 እንደ አውሮፓውያን ዘመን አቆጣጠር በኢትዮጵያ የዘመን አቆጣጠር 1997 የተጻፈው መጽሐፍ በግርድፍ ትርጉሙ ጃንደረባውና የንጉሱ ሴት ልጅ የሚለው መጽሐፍን ጨምሮ ሁሉም በእንግሊዝኛ ናቸው በርካታ መጽሐፍት ጽፈሃል። ሌላ የፍልስፍና መጽሐፍ እንዳለ ተረድቻለሁኝ። እስኪ መጨረሻው መጽሐፍ እንደርደር።
አሁን የመጨረሻ በጃንዋሪ 26 የተለቀቀው ኤርሚያስ የሚለው ልቦለድ መጽሐፍ ነው። የዛሬ አመት ደግሞ እንደዚሁ በጃንዋሪ 26 ይመስለኛል እሱም 2017 ዘ ሪዝን ፎር ላይፍ ነው የወጣው። ቅደም ተከተሉ ይሄን ይመስላል።
መልካም። መጨረሻው እኔም እጅ ገባውና በመጠኑም ቢሆን የማገላበጥ እድል ያገኘሁት ኤርሚያስን ነው። እስኪ ስለ መጨረሻው መጽሐፍ ይዘት በመጠኑ እናስተዋውቅ። አንድ ወጣት አፍሪካዊ ተማሪ አውሮፓ ውስጥ የከፍተኛ ትምህርት በመከታተል ላይ ባለበት የሚገጥመው ፈተና እናም ሌሎች ምናልባትም በተለየ አይን ሊታዩ የሚችሉ ሁኔታዎችን ይተርካል መጽሐፍ። እስኪ ንገረን የመጽሐፍን መቼትም ቀደም ብዬ እንደው በመንደርደሪያ የጠቀስኩትን ጨምረ።
መቼቱ ያው በዩሮፕ ነው፣ ሰሞንኛ ነው ማለት ኮንቴምፖራሪ። ዋናው ጭጡ ምንድነው? ዓለም አቀፍ ተማሪዎች አገራቸውን፣ ቤተሰባቸውን፣ ጓደኞቻቸውን ለቀው ትምህርት ፍለጋ ይመጣሉ ከፍተኛ ዋጋ ከፍለው። እና ይሄ የሚያስከፍለው ዋጋ በብቸኝነት ይተረጎማል። የቫልዩ ልዩነትን ማመቻቸትን ያጠቃልላል። ከቤተሰብ መራቁን፣ ባዕድ መሆኑን፣ ስር የለሽ መሆኑን፣ እነዚህ ነገሮች በሙሉ በጥቅም የሚፈትሽ መጽሐፍ ነው። ትምህርት ለስኬት ለጥሩ ኑሮ የሚከፈለው ዋጋ ፍትሃዊ ነው ወይ የሚለውን ነገር ለመመዘን እኔ ከራሴ ምን የተነሳሁት ከማውቃቸው ብዙ ኢትዮጵያውያኖች እና ዓለም አቀፍ ተማሪዎች ከማስተምራቸውም ተማሪዎች ህይወት በደንብ ያየሁትን እውነተኛ የሆነውን ግን በልብ ወለድ መልክ ያቀረብኩበት መጽሐፍ ነው።
ከዚያ ቀደም ምናልባትም ከብዙ አመታት በፊት የጻፍከው ጠቆም ያደረግኩት ሌላው ሀሳብ ወለድ መጽሐፍ ጃንደረባውና የንጉሱ ሴት ልጅ የሚለው መጽሐፍ ነው። እስኪ ስለሱም እንዲሁ በመጠኑ አስተዋውቀን።
ጃንደረባውና የንጉሱ ሴት ልጅ የሚለው መጽሐፍ መቼቱ ቴፒ በምትባል ከተማ አካባቢ ባሮች ይሸጡበት በነበረበት ዘመን የሆነውን የአንድ የንጉስን እና የቤተሰቦችን ታሪክ የሚተርክ መጽሐፍ ነው። ራሴ ከኮሌጅ እንደተመረኩኝ አስተማሪ ሆኜ 5 አመት ኖሬበታለሁ ይህንን አካባቢ እና በዛ ጊዜ ስኖር ሂስቶሪካል ባክግራውንድ የዛ አካባቢ በጣም ሀብታም አካባቢ ነው። ከቴፒ ትንሽ ራቅ ስንል ዲማም ይባላል ወርቅ የሚወጣበት ቦታ። ቴፒ ራሱ ሚዛን ተሰፊ ወደ ታች ደግሞ ስንወርድ ወደነ በዓሉ ግርማ ሀገር ወደነ መቱ በጣም ባለጸጋ የሆነ ታሪክ ያለው ሀገር ነው እና እሱም እንደዚሁ ዋጋን የሚፈትሽ ነው። መርሳቤን ትባላለች የንጉሱ ሴት ልጅ። የንጉሱ ጃንደረባው ደግሞ ድሮ በባርነት ተገዝቶ የመጣ ተሰልቦ ንጉሱን የሚያገለግል ሰው ነው እና እነዚህ ሁለቱም ሰዎች ስርዓቱን በጣም ከመጽፋቸው የተነሳ ጓደኞች ይሆናሉ እና መርሳቤ ያንን ሀገር ለቃ ለመሄድ ታስባለች። ስለነዚህ ስለ ሁለቱ ሰዎች የተጻፈ መጽሐፍ ነው።
በደምሳሳው ከስም እና እንዲሁም ከተቀላላ ይዘት ባሻገር ገፋ ያደረግን አይደለንም። የመጽሐፍቱን ይዘት ትረካዎችን ቀረብ አድርገን እናይበት ወይይት እንዳልኩት ይኖረናል። ዶክተር ዋልተን ግስ ሌሎች 3 ያህል የቴክኒክ ወይም ሙያዊ መጽሐፍቶችንም ጽፈሃል። ከሌሎች ጋር ተባብረህ የጻፍካቸው መጽሐፎች እንዳሉ ተረድቻለሁ። በትይዩ የሙያውንም መጽሐፍት ከመጽሐፍ አልበዝንክም ይበልጥም የጥናትና ምርምር ስራዎች ለህትመት የበቁ መሆናቸውን ተመልክቻለሁ። እስኪ በዚህም ረገድ የሰራቸውን ስራዎች አስተዋውቀን።
ያጠናሁት ኤሌክትሪካል ኢንጂነሪንግ ነው። ባችለርስ ዲግሪ እና ማስተርስ ዲግሪ ነው ያስኩት። ፒኤችዲን ደግሞ የሰራሁት በኮምፒውተር ኢንጂነሪንግ ነው። ኮምፒውተር ኢንጂነሪንግ በኮምፒውተር ሳይንስ እና በኤሌክትሪካል ኢንጂነሪንግ ጠረፍ ላይ ያለ የምርምር ቦታ ነው እና አሁን ማስተምረው ድሬስደን ዩኒቨርሲቲ ኦፍ ቴክኖሎጂ በምትባል በጣም ቆንጆ ዩኒቨርሲቲ ውስጥ ነው። ከጀርመን ቶፕ 10 ከሚባሉት ምናልባት ቶፕ 6 ከሚባሉት ውስጥ የሚገባ
ከዋና ዋናዎቹ 6ቱ እያልከን ነው?
አዎ፣ ከዋና ዋናዎቹ በጣም ስም ካላቸው ዩኒቨርሲቲዎች ውስጥ የሚገባ ዩኒቨርሲቲ ነው እና እዛ ተባባሪ ፕሮፌሰር ሆኜ ነው የምሰራው። ያው ጀርመን ሀገር ምርምርንና ማስተማርን በተጓዳኝ ጎን ለጎን ይዞ የሚሄደው ስራ ነው። ምርምር ሳይሰሩ ማስተማር አይቻልም ጀርመን ሀገር እና ስለዚህ የምርምሩን ስራ በጣም ነው የምወደው። በጣም ያዝናናኛል። በዛም ደግሞ ተሳክቶልኛል ብዬ ነው የማምነው። በዚህ የተነሳ በተለይ በጣም የምወዳቸው ሁለቱ መጽሐፍቶች ናቸው። ስለ ሴንሰሮች ወይም በአማርኛ ምን እንደምላቸው አላውቅም። ስለ የኔ የምርምር ስራ የሚያተኩረው ሴንሰሮችን ዴቨሎፕ ማድረግ ነው። ልክ የሰው ልጅ በጣም ብዙ የሆኑ የስሜት ህዋሳቶች አሉት ከውስጥም ከውጭም በብዙ ሺህ የሚቆጠሩ ሴንሰሮች አሉን እና እነዚህ ሴንሰሮች ከአካባቢያችን ጋር ተስማምተን እንድንኖር አካባቢያችንን እንድንቆጣጠር እና ለአካባቢያችን ምላሽ እንድንሰጥ ያደርጉናል። ይህንን እየቀዳን ኮምፒውተሮችም እንደዛ አይነት ኢንቴሊጀንስ እንዲኖራቸው በጣም ብዙ ሴንሰሮችን እንተክልላቸዋለን። እነዚህ ሴንሰሮች ከአካባቢያቸው ብዙ ዳታዎችን ይሰበስባሉ። እነዚህ ዳታዎችን በተቻለ ፍጥነት ፕሮሰስ እናደርጋቸዋለን። ኮምፒውተሮች ከኮምፒውተሮች ጋር እንዲቀባበሏቸው እንዲለዋወጡ እናደርጋለን በጣም በፍጥነት። ስለዚህ ኔትወርኮች ያስፈልጉናል ለዛ። ዳታዎችን ማስቀመጥ ያስፈልገናል ለወደፊት መጠቀም። ስለዚህ ስቶሬጆች ያስፈልጉናል እና ስራዎቼ በእነዚህ ላይ የሚያተኩሩ ስራዎች ናቸው እና እነዚህ ሁለቱ የጻፍኳቸው መጽሐፍ የፋንዳሜንታል ሶፍትዌር ደ ሴንሰር ኔትወርክ እና ፕሪንስፕል ኦፍ ዩቢኩተስ ኮምፒውቲንግ የሚባሉት በዚህ ስራ ላይ የሚያተኩሩ ናቸው። አሁን ላለኝ ሬፑቴሽን ወይም ደግሞ እንደ ተመራማሪ ጥሩ መከበርን እንዳገኝ ረድቶኛል አብሬያቸው በምሰራው ስራቸው ሰዎች መካከል።
በእርግጥም በሙያህ ገፍተህ ከፍ ባለ ደረጃ በምርምርና ጥናት እንዲሁም በመምህርነት በማገልገል ላይ ነህ። በድሬስደን የቴክኖሎጂ ዩኒቨርሲቲ በክፍሉ ኃላፊነትም በመስራት ላይ ነህና እነኚህ ሁሉ መጽሐፍት የሙያም ከሙያም ውጪ ለመጽሐፍ ጊዜ ወስደሃልና እንደተረዳሁት ከዚህ ሌላ መጽሐፍም እየጻፍክ ነው። የምርምር ጥናት ወዲሁም ደግሞ ንባብና ስነ ጽሑፍ አለ፣ ሙያዊ ጽሑፎችም አሉ። በሙያህ የዕለት ውሎህ ምን ይመስላል?
አሁን ዘ ሪዝን ፎር ላይፍ የሚለውን መጽሐፍ ስጽፍ እነዚህ አራት የታወቁ ሳይንቲስት እና ደራሲያን ስለ ህይወት ያሉትን ነገር ወይም የህይወት ትርጉም የህይወት አላማ ምንድን ነው የሚለውን ነገር ያጠናሁበት መጽሐፍ ነው እና ያለ ምክንያት አይደለም እሱን መጽሐፍ የጻፍኩት። ብዙ ዋጋ ያስከፈለኝ መጽሐፍ ነው። አሁን እኔ ባለሁበት ቦታ ላይ ሰከንድ በጣም ብዙ ዋጋ ያላት ነገር ናት። ሰዎች ስኬት በህይወታቸው እንዲኖር ከተፈለገ ለሰከንድ፣ ለደቂቃት እና ለሰዓታት ከፍተኛ ዋጋ መስጠት ይኖርባቸዋል። ለእኔ እያንዳንዷ ሰከንድ አሁን በጣም ዋጋ አላት። ብዙ ዲስፕሊን ያስፈልጋል። በህይወቴ ምን ደረስኩኝ፣ የት ነው የደረስኩት፣ ምንስ ቦታ መድረስ እፈልጋለሁ ብሎ ብዙ ጊዜ ደጋግሞ መጠየቅን ያስፈልጋል እና ህይወትን መውደድ ያስፈልጋል። ህይወት በጣም ታላቅ ስጦታ ናት። ኒኮላይ ኦስትሮቭስኪ የሚባል ደራሲ እና አንዴ ብቻ ነው ደግሞ የምናገኛት። One's greatest gift is life, and he's given it that one to that. ትልቁ የሰው ልጅ ስጦታ ህይወት ምናኝነት ማን እንዴት ስለሆነ እኔ እንደዛ ሁኜ ነው የምኖረው እና ለምትወደው ነገር ደግሞ ሁሉ በቂ ጊዜ ይኖራል።
ትበለጣለህ።
ሲዘን አይተህ እንደሆነ የምንወዳት ምሽ ፈልገን ነው የምናገኛት። አይበቃንም ብዙ ሰዓት አብረን ብናሳልፍ። እየተጠጋገም ስንመጣ ግን መሰረቻችን ይመጣል እና ህይወትን ከወደድናት ደቂቃትና ሰከንዶች በጣም ብዙ ዋጋ ይኖራቸዋል።
ወደ ኋላ ላይ ላቆየ የፈለኩትን ዋናው መጽሐፍን ካክተሃል ምናልባትም በጽንሰ ሐሳብም ደረጃ ብዙዎችን በያሉበት ያላነበቡትን ጭምር ለማነጋገር የሚፈቅድ ይመስለኛል። The Reason for Life አንድ ጊዜ ብቻ የምናገኛትን ህይወት ወደድ አለብን ባልከው መንፈስ ሌሎችም የራሳቸውን ህይወት የሚወዱና ለሚወዱት ደግሞ መኖር የሚፈልጉ ቀረብ አድርገው እንዲያስቡ የሚጋብዝ ይመስለኛል። አራት እውቅ የፍልስፍና ሰዎች ነው የመረጥከው ዋልተ ንጉስ። እስኪ በመጽሐፍ ልታጎላ የፈለከውን ትልቅ ሐሳብ በመመልከት እንደደረደር ለዛሬው አጭር ውይይታችንም ትኩረት እንድንሰጠው የፈለኩት ርዕስ ነውና
ሰዎች እኛ ለራሳችን ለሰዎች ለሰዎችም ለኛና ለራሳቸው የሚሰጡት ዋጋ እንደሚኖራቸው የህይወት ፍልስፍና ነው የሚወሰነው። ሰዎች አንብበውም ይሁን ሳያነቡም ይሁን አውቀውም ይሁን ሳያውቁት የህይወት ፍልስፍና አላቸው። በተለይ በጣም በተማሩ ሰዎች መካከል ስንኖር ለሚያደርጉት ነገር ከበስተጀርባ ምክንያት አለው። ለምሳሌ ቶልስቶይ ምን ይላል? ብዙ ጊዜ ለመውደድ ከተዘጋጀን በኋላ ነው የምንወደው እንጂ አንድ ነገር አሸንፎን አይደለም የምንወደው። መጀመሪያ መውደድ እንፈቅድና ከዛ የምንወደው ነገር እናገኛለን ይላል። እና በተለይ አብራቸው እዚህ አካባቢ በሚኖሩ ሰዎች መካከል እነዚህ አራት ሰዎች ከፍተኛ ኢንፍሉዌንስ አላቸው። ብዙ ተጽዕኖ ያደረጉ ሰዎች ናቸው። አልበርት አንስታይን በጣም ታላቅ የሆነ የፊዚክስ ተመራማሪ ነበር። ፍሮይድ የስነ ልቦና ተመራማሪ ነበር። አሁን እኔ አዲስ አበባ አላቅም እንጂ ወደ አሜሪካና ወደዚህ ወደ ዩሮፕ ብንመጣ በየቀኑ የምንጠቀምባቸው የሳይኮሎጂ ቃላቶች እንደ ኦብሴሽን፣ ፎቢያ፣ ፍሮዲያን ስሊፕ የሚባሉ ቃላቶች ፍሮይድ ነው የፈለሰፋቸው እና በጣም ትልቅ አስተዋጽኦ በተለይ የሰው ፍትወታ ህይወት ላይ ብዙ ስራ የሰራ ሰው ነው እና እሱ ብዙ ተጽዕኖ አለው። እና አብሬያቸው የምኖራቸውን ሰዎች በቅጹ ለማወቅ ከእነሱም ጋራ ኢንቴግሪቲ አድርጌ እንድኖር የእነሱን ፊሎሶፊ ማወቅ አለብኝ ከሚል የተነሳ እነዚህን ሰዎች በደንብ በቅጹ ማወቅ ጀመርኩኝ። ከዛ የተነሳ ነው በተለይ አብሬያቸው ከምኖራቸው ተመራማሪዎች እና ተማሪዎች ጋር ስለ ህይወት ነገር ብዙ እናወራለን እና አንዳንዶቹ እንደነገርኩ ባያውቁትም የራሳቸው ፊሎሶፊ ያላቸው ድርጊቶቻቸው እና ባህሪዎቻቸውን የሚቀርጹ፣ አንዳንዶቹ አውቀው ተመራምረው ትምህርት ቤትን ተምረው በተለይ አሁን ጀርመኖች ብዙ ፊሎሶፊ ያላቸው እና ያለ ፊሎሶፊ አይኖሩም። ስለዚህ እነዚህ ነገሮች በቅጡ ለማወቅ ብዬ የተመራመርኩበት መጽሐፍ ነው። ከተመራመርኩበት በኋላ ሌሎችም እንዲያውቁት ስለፈለግኩኝ ነው የጻፍኩት።
ግሩም፣ ይሄ ገፋ አድርገን እንድንወያይበት የምፈቅደው ርዕስ ነው። አራት በራሳቸው በተጠበቡባቸው መስኮች ገፍተው ሄዱ። ይበልጥም በዓለም ዙሪያ የሚታወቁ በተለያየ ጊዜያትና በተለያየ ቦታ ይኖሩ አልበርት አንስታይን፣ ሲግመንድ ፍሮይድን፣ የስነ ልቦና አዋቂውን፣ ምናልባትም ብዙ ዘመናት ወደኋላ የሚወስደንን ሩሲያውያኑን ፎይዶር ዶስቶቭስኪ እና ሊዮ ቶልስቶይን ምን አገናኛቸው ስንል በመግቢያችን ከባልደረባዬ አዲሱ ጋር እንነጋገራለን። እነኚህ አራት ሰዎች በየራሳቸው እንድትፈልግ፣ እንድታጠና፣ እንድትጠይቅ የሚያደርጉ በቂ የምርምርና የጥበብ ስራዎች እንዳላቸው አንተ የምርምር ሰውም ነህና በስነ ጽሁፉም መስክ የተለያዩ ስራዎችን ያበረከቱ ደራሲያን በብዙ ቋንቋዎች ስራዎቻቸው የተተረጎሙ ናቸው። ነገር ግን ለምን አራቱ? ምን ድንገት አንድ ጋር አመጣቸው?
የኔ ሐሳብ ምንድነው? በጣም የተለያየ ስለሆነ ነው የህይወት ፍልስፍናቸው። ለምሳሌ ሲግመንድ ፍሮይድ በህይወት ትርጉም አላት ብሎ አያምንም። በቃ ህይወት አጋጣሚ ናት ብሎ ነው የሚያምነው። አልበርት አንስታይን ደግሞ አይደለም፣ እግዚአብሔር ነው ምድርን ወይም ዩኒቨርስን የሰራው፣ ግን በዩኒቨርስ ውስጥ ጣልቃ አልገባም። እሱ ፍጹም የሆኑ ወይም በራሱ የተሟሉ ህግጋትን አንዴ መስርቷል። ስለዚህ በሰውም ውስጥ ይሁን ከሰውም ውጭ ባሉ ነገሮች በሙሉ የሚደረጉት ለነዚህ ህግጋት ተገዥነት ነው። ስለዚህ እግዚአብሔር ጣልቃ አይገባም ብሎ ያምናል። ቶልስቶይ ደግሞ እግዚአብሔር ጣልቃ ይገባል፣ ፐርሰናል ነው፣ ሰዎች ጋር ግንኙነት እንዲኖረው ይፈልጋል።
ቀጥታ ነው ግንኙነቱ።
አዎ። ነገር ግን ለሰዎች ደግሞ በጎ ህሊና ሰጥቷቸዋል፣ አቅምም ሰጥቷቸዋል። ፈቃዱን እንዲመረምሩና እንዲያውቁት አቅም ስለሰጣቸው በሌላ መልኩ ደግሞ ጣልቃ አይገባም ብሎ ያምናል። ለምሳሌ ተአምራትን አይቀበልም እሱ። በቃ እግዚአብሔር ለሰዎች በቂ ፋካልቲ ስለሰጣቸው በዛ እግዚአብሔር ሰዎች ማወቅ ይችላሉ። በስቱኒ ድስኪ ደግሞ በፍቅር ያምናል። እግዚአብሔር የፍቅር አምላክ ነው። እግዚአብሔር አለ የፍቅር አምላክ ነው። ሰዎችንም ደግሞ የፈጠረው ከእሱ ጋር ህብረት እንዲኖራቸው ነው። የዚህ ደግሞ ማስረጃው ለሰዎች ነፃነት መስጠቱ ነው። ያለ ነፃነት ፍቅር ሊኖር አይችልም ብሎ ያምናል። እና እነዚህ በጣም የተራራቁ ፊሎሶፊዎች ስለሆኑ ነው እያመሳከርኩኝ፣ የት ቦታ ነው የሚስማሙት፣ የት ቦታ ነው የሚቃረኑት፣ የት ቦታ ደግሞ ከራሳቸው ጋር ይስማማሉ፣ የት ቦታ ከራሳቸው ጋር ይቃረሳሉ የሚለውን ነገር ነው መጽሐፉ የሚያስ
የዘመናቸውን ያህል ተራራቀ የፍልስፍና ዘይቤ ይከተሉ የነበሩ አራት ቱባቱባ የምርምርና የጥናት ሰዎች፣ የሳይንስና የፍልስፍና ሰዎች፣ የስነ ጽሁፍ ሰዎችን ነው በአንድ መጽሐፍ ጠቅልህ ያመጣኸው። በእርግጥም እንድናነበው የሚያጓጓው መጽሐፍ ነው። እጅ ያልገባም እንደደረሰ አንብቤ ገፋ አድርገን ዝርዝር ላይ እንሄዳለን። ከወዲሁ ግን ከአድማጮች ጋር የምንተወው አንድ ሀሳብ ብንመዝ በእነኚህ እውቅ የፍልስፍና ሰዎች ጥያቄዎች ስለ ህይወት ነውና የጠየቅከው ስለ ህይወት የተጠየቁና የተመለሱ ነገር ግን አንድ ያልሆኑ መልሶችን ነው ያየኸውና ይህም መጽሐፍ ካነበቡ በኋላ ሰዎች ሌሎች ጥያቄዎችን የሚያመነጩበት ነው የሚሆነው? የራሳቸውን ጥያቄ የሚመልሱበት ነው ወይስ ጥያቄ ወልዶ የሚቀጥል ሂደት ነው የሚታየው? ያነበበ ሰው በጨረፍታም ቢሆን ምን ይጠብቅ?
ያነበበ ሰው በጣም የሚገርመው ነገር ሶስቱ አልበርት አንስታይን፣ ቶልስቶይ እና ዶስቶየቭስኪ የሚስማሙት በመጽሐፍ ቅዱስ ሴንትራል መልእክት ላይ ነው። እግዚአብሔርን በፍጹም ልብህ ውደደው፣ ባልንጀራን ደግሞ እንደ ራስህ ውደድ የሚለውን ነገር ሶስቱ ይስማሙበታል። ስለ እግዚአብሔር የተለያየ ፊሎሶፊ ኖሯቸው ፍሮይድ ያው እንደነገርኩ እግዚአብሔር የለም ስለዚህ መውደድ አይቻልም ብሎ ነው የሚያምነው። ህይወትም ትርጉም የላትም። ሰዎች ሁለት ደመነፍሳዊ ፍላጎቶችን ለማርካት ነው የተፈጠሩት ብሎ ስለሚያምን ከእነዚህ ሰዎች ጋር አይስማማም። ግን መጽሐፉም ራሱ በጣም በቅጹ ደግሞ ፍሮይድ ራሱ ከራሱ ጋር የሚቃረስባቸውን ቦታዎች እያነሳ መሰረታዊ ሀሳቡ ከመጽሐፍ ቅዱስ ብዙም እንደማይርቅ ለማሳየት ይሞክራል። እና መጽሐፉ የሚመልሳቸው ነገሮች አሉ። ግን እኔ ደግሞ ለመመለሱ ብዬ ሳይሆን ሰዎች ደግሞ እንዲጠይቁ ለማበረታታት ወይም ፕሮቮክ ለማድረግ ነው የጻፍኩት። እና ይሄ መጽሐፍ ያነበቡ ሰዎች ጥያቄ እንደሚጠይቁ እንደውም በጣም እንደሚጠሙና ሌላ መጽሐፍ የበለጡ ታላላቅ መጽሐፎች ለማንበብ እንደሚነሳሱ ነው ተስፋዬ። አላማዬም እሱ ነው።
መኮርኮር ነው አላማዬ ነው ያልከው፣ ግሩም ነው። የበለጠ እንደሚረዳ ይጋብዛል። እና መኮርኮርን የመሰለ ሌላ ጥያቄ መቆስቆስን የመሰለ መልካም ነገር የለም። ዶክተር ዋልተ ንጉስ፣ ለዛሬ ይችን ምጥን ውይይታችን የምንቋጭበት ምናልባትም ለራስ የምጠይቀው የሚመስለኝን የብዙዎቻችንም ጥያቄ የሚሆን በአንድ እግርህ ጠጠር ያለ ሳይንስ ውስጥ ነው ያለኸው። የኮምፒውተር ሳይንስን፣ የኤሌክትሪክ ምህንድስና፣ የትምህርት የጥናት ምርምርህን መሰረቶች ናቸውና በሌላ በኩል ወደ ሀሳብ የሚያዘነብለውንም ዓለም በስነ ጽሁፍ ስራዎች ጭምር ትጎበኛለህና ሳይንሱ የሚመረመር የሚፈተሽና ማለቂያ ያለው ለጊዜውም ቢሆን የሚታወቅ መልስ ይጠይቃል። በወዲኛው በኩል ግን የግድ የተቋጨ መልስ የለምና አሁን በዚህ በመጨረሻው ባነሳነው መጽሐፍ በ2016 በተጻፈው መጽሐፍ እነኚህን ጠቢባን እይታዎች በጋበዝክበት መጽሐፍ ውስጥም እንደሚነሳው የግድ የሚረጋገጥ ነገር ለሁሉም የህይወት ነገር ደግሞ የምናውቀው መጨረሻም የለምና እንዴት ነው እንደ ሳይንስ ሰው ሁለቱን የምታስታርቀው? እንዴት ነው ከራስ ጋር የምታዛምደው?
አሁን በጣም ታላላቅ የተባሉትን ሳይንቲስቶች ብታያቸው እነዚህ ሁለት ነገሮች ማዛመድ የቻሉ ሰዎች ናቸው። ፍሮይድን ብታየው በጣም ብዙ መጽሐፍ ያነባል። በግሪክ ማይቶሎጂ በጣም ፍቅር የያዘው ሰው ነው። እንደውም ኦዲፐስ ኮምፕሌክስ የሚለውን ቲዮሪውን ያመጣው ኦዲፐስ ዘኪንግ ከሚለው የግሪክ መጽሐፍ ነው።
ተረቶችን፣ ትውፊቶችን፣ የሚነገሩ ታሪኮችን እየጠቀስክ ነው?
አዎ ትክክል። እና ብዙ ሳይንቲስቶችን አሁን እነ ፓስካልን ብታየው፣ ኒውተን በጣም የሚያስገርም የመጽሐፍ ቅዱስ እውቀት ነበረው። ሰር አይዛክ ኒውተን፣ አልበርት አንስታይን ብዙ ያነባል እና በጣም ይስማማሉ። የሳይንስ ትልቁ ችግር ምንድን ነው? እዚህ በጣም ደቃቅ የሆነ ችግር ላይ ነው ብዙ ጊዜያችንን የምናጠፋው። እና ከዛ ውስጥ መውጣት ካልቻለን እሱ ብቻ ዓለም ይሆንና ከሰውም ከህይወትም ከጊዜም እንጣላለን። ስለዚህ ራሳችን አስቀድገን መውጣት መቻል አለብን። ምክንያቱም ያቺኛ ስራ ዓለም አይደለችም በራሷ። ወደ ስትና ዓለም ወይ ወደ ስነጽሁፉ ደግሞ ስትመጣ ከገሃዱ ዓለም ጋር ካልተነካካ ሀሳብ ብቻ ይሆናል። ማንንም የማያጠግን ማንንም እና ይስማማሉ ለማለት ነው። ሳይንስና ስነ ጽሁፍ ወይም ሳይንስና ፍልስፍና አዛምዶ ይዟቸው ለሄደ ሰው እንደውም ለህይወት በጣም ጥሩ ጣዕም ይሰጣሉ፣ ጥሩ ትርጉም ይሰጣሉ ወይም አቅጣጫ ይሰጣሉ።
ዶክተር ዋልተ ንጉስ ዳርጌ የሚኮረኩር እንዲሆን ብለሃል። ባለፈው አመት ጥር ወር ላይ የታተመው መጽሐፍ በእርግጥም የሚኮረኩር ለማንበብ እድሉ ካል የሚያጓጓ ይመስለኛል። ለሰፊው ውይይት መልሰን እንደምናገኝ ተስፋ አድርጋለሁ። ለአሁኑ ግን ለትውውቅ ያህል ባነሳሳና ጭብጦች ለጊዜ አመሰግናለሁ። ዜርስልኝ
በጣም አመሰግናለሁ አሉላ። እኔም አመሰግናለሁ።